አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል የአፋና ስፖርት በገነነው መኩሪያ የተደረሰውን መጽሐፍ ሁለተኛ ክፍል ትረካ ክፍል 16ን አስተምተን የዛሬ ጠቅላላ ትርክታችን ፍጻሜ ይሆናል። ማን ይሆን በእውነት ሰው? በሃማ ቱማ
ከሁና ለጎን ዘመን ታታለ ከሁና በኩል ዘመን ታታለ
የሰው ሰውነቱ ምስጢሩ እየጠፋ ከውልደት ባሻገር ከሰውለኝ ለፈፋ አንጎላለኝ እኔ ከንሳ የተለየ ቆሜ ያጅኮነኝ ስንዘመን አለፈ ከማለት ባሻገር የሰው ሰውነቱ በምን ይገለጻል የት ላይ ቆም ነገሩ ብለን ብንጠይቅ ምርመራ ቢጀመር ማን ነው መልስ የሚሰጥ ማን ነው የሚናገር የሰው ሰውነትን መርምሮ ያወቀ ማን ነው ያጀግና ሰው በእውነት ሰው የሆነ ጀግና ይመለያ እንዴ ሰውን ሰው የሚያደርግ ዋጋ ሰጪ ጸጋ ከንስሳ ለይቶ ክብርን የሚሰጥ ሰው ፈሪ ከሆነ ሰው አይደል እንደሚለን ያ ፈሪ ለናቱን ሰው አይደል እንደሚለን ወይ ምስጢሩ ሌላ ከቶም አይጨበጥ የሰው ሰውነቱ ህልውና ቀበጥ ካውሬ ልዩ ስንል እንስሳ የሚያደርግ ከጅብ የሚያሰልፍ የእርያ ዘመድ የሰው ሰውነቱ በውልደት ከሆነ ሂትለር ሙሶሎኒ መለስ ያ መንግስቱ ያውሬ ልጅ ነበሩ ከሴት ሲወለዱ ሰው ሰው የሚያረገው ምንድነው ምስጢሩ ማነው ኢትዮጵያዊ ብሎ የገጠመው ዛሬ መጥፎ ጠባብ ሀገርን የጠላው ሰው ማነው ብንለው ምን መልስ ይሰጠናል ነፍጠኛ ጎበና አውሬ ነው ይለናል ወይ ያሶሳው ገዳይ የበደነው ገዳይ ያረካ ወተሩ የኢየሱስ አደባባይ ሰው እሱ እንጂ ብሎ ትምህርት ይለግሳል የጠባቦች ቡድን ኢትዮጵያን የጠላ ሰው ሊባል ይቻላል ወይስ ያውሬ መንጋ ሰው ማን ነው ሰው ምን ነው አጉል ፍልስፍና ይናገር ዘያቆብ ወይስ ስፒኖዛ ሚሊዮን ያለቀ ባራሃ ባፈና ሰብና ተቀምተን ሀገር ተገንጥላ ማንን ምንን ብሎ አጓጉል ምርመራ ቅንጦት ሳይሆን ቀርቶ አይጠቅሜ ጫጫታ ግና ዘመነ ግርንቢት ቅሉ ድንጋይ ሰብሮ አውሬ ያልነው ጅብም አህያን አፍቅሮ እድሜ ጠጋምትቶ መርገምን አንግሶ ጥቁር ባሪያ ሲባል ከነጩ ቤት ገብቶ ሰው በላው ወያኔ ለአጋር እየታጨ ዴሞክራት ተብሎ የፈሪ ጦረኛ የቡከን ኮማንደር ምላስ ከመጥይት አውድማ ወረቀት የባዕዱ መድረክ የባሩዱ ሽታ ታስቦ የሚቀር በቅማል የሚያርሱ በወሬ ሲነግሱ የአልፋውንም ቦታ ኦሜጋ ሲወስደው የአገራችን ዜጎች ድንገት ባዳ ሆነው ያውም ቅኝ ተገዢ እንገንጠል ብለው መጠየቅ ይነሰን ኢትዮጵያዊ ማን ነው? መጠየቅ ይብዛብን በእውነት ሰው የቱ ነው? ግና ልሂቅ ምሁር ዶክተር ምርጦች ፕሮፌሰር መድረኩን አጣበው አስደግቶ ሰርቶ አደር ነገደ ሼራቴን የሼህ ፖለቲካ ዝቅጠትና ክህደት ሁሌ እየተቦካ የዘጠና ሰባት ሊደገም ሲቃጣ ወኔ ከአገር ጠፍቶ የጉድ ፖለቲካ መስዋዕት ሆኑልኝ እኔ ልንገስበት ድሃ ድህነቱን አምላክ ከላከበት መንገድ እያደረ ሲፎክት ሲማቀቅ ጊዜ ከሚያጠፋ እኛ እንንገስበት ይሙትልንና የሚሉ በርትተው ጦርነት ታውጆ ጠፍቶ የሚሞተው አይፖድ በቃሊቲ ዘመን ተለውጦ ዝዋይ ገባ ሲባል ፓርላማ ዘው ብሎ ክህደቱ እየደራ ጴጥሮሶቹ በዝተው ሕዝብን መካድ ብልጠት ታጋዩን ማዋከብ ለወራዳ ጠባብ ጎንበስ ብሎ ማርገድ ቀኑ ያለፈበት የሸተተ ሥጋ ሆኖ ለፋሲካ ሕይወት የሰቆቋ የምርጦች ግፍ አያልቅ ቧልታቸው ሰው አጥፊ ነገደ ሼራተን የሼህ ፖለቲካ ክህደትና ዝቅጠት ሁሌ እየተቦካ እንጀራው ሲጋገር የዜጎች ሬሳ ደም እንባ መከራ የሕፃናት ሲቃ ሽቶ መርጨት ከንቱ ሥርዓት ከጠነባ ጀግናው ይቅርና ሰው ራሱ ማን ነው? ጀግንነት ከጠፋ ሰውስ ምን ማለት ነው? የሰው ሰውነቱ ነኝ ብሎ ማለቱ ሲጎነበስ ሁሌ አቀቶት መቆሙ አንገት ደፍቶ ኑሮ ማጅራት ቆልፎ ቀና ብሎ ማየት አይሆን ነገር ሆኖ ጠዋት ማታ መርከስ መልፈስፈስ መልከስከስ ጉልበት ሸብረክ ብሎ ዳገት ሳይደረስ ካድሬው ጳጳስ ሆኖ ፋሽስቱ ዴሞክራት ይዋጋላት ጠፍቶ ሀገር ለምንላት ከኤድስ እስከ ዲቢ በሽታው ተሰራጭቶ ሀገርን አዋራጅ መዘዙ በርክቶ ሰግዶ መለማመን ለአረመኔ ጣዖት የእምብርክክ ጉዞ የእንፍቁቅ ሩጫ ታምራት አዲስ ቄስ ቴዲ አፍሮ እስረኛ ደብተራው አይገኝ ሰሃቅም ጠፋ ጋኖች አለቁና ምንቸት ተንሰራፋ ታዲያ ሰው የሚባለው ማን ነው? ጀግና ያገሩ ልጅ ወይስ ባንዳ ከሃዲው ነው? ሰውነት መግለጫ የክብር መመዘኛ ሕይወት ለአገር መስጠት መሞት እንዳርበኛ ያ ጊዜ ቀረና ያ ትውልድ ቀረና ጫንቃን ማደለቡ ለውርደት መጫኛ ሰው ያስብል ጀመረ ጊዜ መከረኛ ጅብ ከሄደ ጩኸት የቤት ልጅ ሮሮ ለሀገር የሞተው ሁሌም ተብጠልጥሎ ታሪክ የእብሪተኛ ክታቡ የጨቋኝ ጠበቃ ለገዳይ ሕጉ የገዢዎች በጉድጓድ እስር ቤት ታምቀው ኮከቦች አርበኛ ሲሰቀል ባንዳ ዳኛ ሆኖ ማፈሪያ ሐቃችን አለና እያለ መታገል መሰዋት ሞኝነት ተብሎ ተኪ ትውልድ ጠፋ ሁሉም ስደት መርጦ ብልጣ ብልጡ በስቶ ሆዱን አስቀድሞ መሪ ነኝ ያለውም እንኳንስ ሊመራ በወያኔ ፈቃድ በቦሌ ሲወጣ ገዳይ ሰለባውን ነጋጠባ ሲያወግዝ የቀሽብር አውሬ ዛሬም ሲቅበዘበዝ የአድዋ ምርቶች በአገር ሲቀልዱ ባንዳው አጨብጫቢ ሀገር የለው እሱ ህሊና ተቀብሮ ብላው ብቻ ገኖ የሰው ሰውነቱ በዚያው ጠፋ ተኖ የሰው ሰውነቱ መግለጫው ጠፍቶብን የፈረንጁን ታርጋ መለጠፍ በስቶብን ዶክተር በሉኝ ስንል አንጎል ቀፎ ሆኖ ከህዝብ ተነጥለን ወኔያችን መንኩሶ ሽብር ትውልድ በልቶ ቀሪው ተሸብሮ ወርቃችን ሲጠፋ መዳብ ከባን ገብቶ በቁማችን ሞተን በጠባብ ተካለን ለክልል አንደስታ ስቃይ ተቀብለን ላያመሰግኑን ስንደፋላቸው ሰብእና ያልነውን ውሰዱ እያልናቸው ነጋ ጠባ ውርደት ለአረመኔ አሽከር እሺ ባላልንበት ክብራችን ሲቀበር ከሰማንያ ሚሊዮን ስንቱ ነው በርግጥ ሰው ለአገሩ የሚሰዋ ደሙን የሚያፈሰው ወያኔ ወሮ በላ አረመኔ ባንዳ ሲፈጠር ባለጌ ኢትዮጵያን የጠላ ይሉኝታን ህሊናን በናቅፋ ላይ አንቆ ደደቢት ቀባሪ ሀፍረትን ጨምሮ ታዲያ ለዚህ አረመኔ ሰው እንዴት ይሰግዳል? ለእንቧጮ ታቦት ከመሬት ይደፋል? ወይስ ሰው ውርደት ሲቀበል ፍርሃቱን አቅፎ ቅሌትን ሲቀበል ገና ከሞት ሳይደርስ አጉል ሲልፈሰፈስ ህዝብ ሀገርን ከድቶ ቃል ኪዳኑን ሲያፈርስ ያኔ ነው እንበል የሰው ሰውነቱ አፈር የሚለብሰው በቁሙ የሚሞተው ከሰው ተርታ ሰፈር ወጥቶ የሚቀረው ጀግና ዜጋ ሳይሆን ባንዳ የሚሆነው ሀገሩን በሆዱ ተክቶ የሚያመልከው ሰው መባላችንም በዚያው የሚያከትመው ማን ይሆን በእውነት ሰው? ማን ይሆን በእውነት ሰው?
ማን ይሆን ትልቅ ሰው? ማን ይሆን ትልቅ
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ኢያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል 16 ሁለቱ እንስቶች ፍርድ ቤቱን በጭዋት ቀውጢ አደረጉት። እትዬ በዩና ወይዘሮ ጥሩማ ናቸው። ለያሽ ለገላጋይ አስቸገረው። ወይኔ ልጄን ገደሉት፣ አታለው ፈጁት እያሉ አወቁት። ሁሉም ሰው በነገሩ ግራ ተጋባ። ሁለቱም ማንንም አይሰሙም። ሁሌም የሚሰሙት ስለሞት ስለሆነ ዛሬ በመስፍን ላይ ደርሶ እንደተፈጸመ ነው ያወቁት። የያዙትን ልብስና አገልግል ምግብ ጥለው እየየ እያሉ አስቸገሩ። ዛሬ በባንክ ኦፕሬሽን ተከሰው ፍርድ የተሰጣቸው እስረኞች ለይግባኝ ቀጠሮ የሚቀርቡበት ዕለት ነው። ቤተሰብ የሚጠብቃቸው ፍርድ ቤት ነው። ሁሉም እስረኞች መጥተዋል። መስፍን ወርቄ ግን አልተገኘም። ፖሊሶቹን ሲጠይቁ አናውቅም አሏቸው። አንዳንድ ጊዜ ፍርደኞች ቤተሰባቸው እየጠበቃቸው በሌላ ጥቆማ እንደተገደሉ ይነገራቸውና ቁርጣቸውን አውቀው ይመለሳሉ። የመስፍን ቤተሰቦች እንዲህ አይነቱን ነገር ስለሰሙ መስፍንን ሳያገኙት ሲቀሩ እንደሞተ እርግጠኛ ሆነው ፍርድ ቤቱን ብጥብጥ አደረጉት። ገወህኒ እስረኞቹን በኃላፊነት ያመጣው ሰው እንዲቀርብ ተደረገ። ዳኛው መስፍን የት ነው አሉ። ማዕከላዊ። ምን ይሰራል? ተፈልጎ። ማን ነው የፈለገው? ተጠቁሞበት። በአስቸኳይ ወደዚህ እንዲመጣ። እሺ። ቤተሰቦቹ ማዕከላዊ ሄዷል የሚለውን ነገር አልተቀበሉትም። ባይናቸው እስካላዩት ድረስ ስለነገሯቸው ብቻ አምነው መሄድ አይፈልጉም። መስፍን ወርቄ አዲስ አበባ ከመጣ ጀምሮ ወደ ተለያየ እስር ቤት እየወሰዱት ስቃዩን እያሳዩት ነው። አሁን ደግሞ ከከርቸሌ ወደ ማዕከላዊ መጥቷል። ምርመራውን ተከትሎ የሚመጣው ነገር አማሮታል። ሱሪው በቁሙ እየወለቀበት ነው። ፊቱ ጠውልጓል። የሚያውቀውም በማያውቀውም ነገር እያንገላቱት ነው። አንዳንዱን ስለተሰላቸ እንዳላደረገው እያወቀ ያምናል። ተሻሸመኔ በመጡ እስረኞች ጉዳይ ሊጠየቅ ነው ዛሬ ማዕከላዊ የመጣው። እዚህ ያሉት ጠቁመውበታል። መርማሪው ሹሩ ለአንተ መሳሪያ ሰጥቷል አለው። አዎ። የታደረከው? ጠፍቷል። ሰንበቶን ታውቀዋለህ? አዎ። በቃ እንዲህ አይነት መልስ ሰጠ። ከዚያ ወደ ተመደበበት ቦታ መለሱት። ዛሬ መስፍን የታሰረበት ክፍል አንድ ሰው ገብቷል። ሲያየው በጣም ደነገጠ። በፍጹም አገኘዋለሁ ብሎ አልገመተም። ሰውየው ከሻሸመኔ እስር ቤት የመጣ ነው። ያውቀዋል፣ ግን አይነጋገሩም። ሰውየው ሐጂ ይባላል። ሐጂ ኢህአፓ ያወጣለት ስም ነው። ሐጂ ኦፕሬሽኑን የመራው ሰው ነው። ሐጂና መስፍን ካልተነጋገሩ ለነርሱ ብቻ ሳይሆን ለሌሎችም መጥፎ ነው። መስፍንና ሐጂ እንዲነጋገሩ አለማየው ታ መልእክት ልኮባቸዋል። መስፍን ይህን ሰው ማነጋገር ባይፈልግም ነገሮች በበጎ እንዲሄዱ በማሰብ ማውራት ፈለገ። ሌሎች እስረኞች ሲወጡ ቀስ ብሎ ሰው ሳይሰማው ወንድም አለው። እኔን ነው? አዎ። ምን ፈለግ? እንተዋወቃለን አይደል? አላውቅህም። ከዚህ በፊት ተገናኝተን አናውቅም? አናውቅም። እርግጠኛ ነህ? በጣም እርግጠኛ ነው። የምታውቀኝ መስሎኝ ነው። ተሳስታ መስፍን ቅራለው ይሁንም አላውቅህም ካለው ምንም ማድረግ አይችልም። ከጥቂት ጊዜ በኋላ መስፍን ወደ ምርመራ ክፍል ተጠርቶ ገባ። ገንዘቡ የት እንዳለ ብትነግረን አይሻልም? አለው። አላውቅም። እንዴት? እኔ ሌላ ቦታ ነበርኩ። ጳውሎስ ስለሚባል ሰው ታውቃለህ? ጳውሎስ የቱ? ጳውሎስ ነዋ። ምንድን ነው? ኦፕሬሽኑ ላይ የነበረ ሰው ነው። አላውቀውም። እርግጠኛ ነህ? አዎ እርግጠኛ ነኝ። ይሄን መግረፊያ አይተሃል? የቱ? ይሄ ደም የጠጣ ብዙ ሰው የሞተበት ነው። ደግሞ ምን አደረው? ስቃይ ማየት ፈልግሃል? አልፈልግም። አዲስ ተገራፊ እንዴት ማውጣጣት እንዳለብን? አዲስ አይደለሁም። ምን ማለትህ ነው? የዘጠኝ ዓመት ፍርደኛ ነኝ። እርግጠኛ ነህ? ተመርመረ ተወስኖብሃል? አዎ። ግን ጳውሎስን አትተባበረንም? ባውቅማ ጳውሎስ የተባለውን ሰው መንግስት በጥብቅ ይፈልገዋል። አገሩን እያሰሱ ቢሆንም ጭራውን ሊይዙት አልቻሉም ነበር። ወላይታ በተደረገው ተኩስ ጳውሎስ መገደሉን ደርግ በሚዲያ አሳውቋል። ነገር ግን ሌላ ቦታ ጳውሎስ ታይቷል መባሉ እንደገና አሰሳ ተጀምሯል። የሻሸመኔን ባንክ ኦፕሬሽን የመራው እሱ እንደሆነ ደርሰውበታል። ጳውሎስን በእጃቸው ካስገቡ በኦፕሬሽኑ ላይ የተሳተፉትን ትክክለኛ ሰዎች ያገኛሉ። ይህ ብቻ አይደለም። በዋናነት ገንዘቡ የት እንዳለ ያውጣጡትና ብሩን ሊያስመልሱ ይችላሉ። የትኛውን ማመን እንዳለባቸው ቸግሯቸዋል። ሞቷል ወይስ በሕይወት አለ? ግን እየፈለጉት ነው። መስፍን ከተጠራበት ምርመራ ቦታ ወደ ክፍሉ ተመለሰ። ሐጂን እየተመለከተ አሁን ከምርመራ ክፍል መምጣቴ ነው አለው። እና ምን ይሁን? ስላንተ ጠይቀውኛል። ምን ብለው? ታውቀዋለህ ወይ ብለው። ምን አልካቸው ታዲያ? እንደማላቅህ ነግሬያቸዋለሁ። እና አንተም ብትጠየቅ ስለምን? ስለኔ? እና አላውቅም ነው ማለት ያለብህ። ዝም። እየሰማኸኝ ነው? አዎ። ያለበለዚያ ምን? እንደ ጀማሉ ሞት ነው የሚፈረድብህ። አሁን ነገሩ ወደ እርሱ ሲመጣ ሐጂና መስፍን መተዋወቃቸውን ይፋ አደረጉ። ከዚህ በኋላ ተግባቡና እየተረዳዱ ቀጠሉ። መንግስት ብቻ ሳይሆን ጓደኞቹም ቢሆኑ ጳውሎስ እንደሞተ ነው የሚያውቁት። አንድ ከወላይታ የመጣ እስረኛ ሐጂን አየው። እዚያ ይተዋወቃሉ። ጳውሎስ አለው ቀስ ብሎ። አቤት። ሞተ የለም እንዴ? የት? ወላይታ። አዎ ሞቻለሁ። እና ተነሳኋ? አትቀልድ። አንድ ቦታ ታጣቂዎች ከበቡን። የት? እዚያ ወላይታ። ከዚያስ? ብዙ ተታኮስ። እሺ። ብዙ ጓደኞች የተገደሉ። ከዚያስ? እኔና አንድ ሰው አመለጥ። በኋላስ? ማምለጤን አላወቁም። ጳውሎስን ገደል ነው ብለው አሳወቁ። ለማን? ለደርግ። ከዛ በኋላስ? በሚዲያ ገለጹት። እሺ። ይሄን የሰማኸው? አሁንስ? አሁንም ጳውሎስ ሞቷል። ሰውየው ገባው። እዚህ እስር ቤት ጳውሎስ ብሎ መጥራት የለበትም። ጳውሎስ ሞቷል። አሁን በሕይወት ያለው ሐጂ ነው። ፖሊስ በየቦታው እያሰሰ የሚፈልገው ጳውሎስ እዚህ ከነሱ ጋር ነው ያለው። ጳውሎስ ኦፕሬሽኑን ከመራ በኋላ ወደ ወላይታ ተመለሰ። እዚያም ተያዘ። ስለማያውቁት ለቀቁት። ጳውሎስ ነገሩን እንዲህ ያስታውሳል። ከኦፕሬሽኑ በኋላ ወላይታ ላይ ይዘው ለቀቁኝ። ከስር ቤት ወጥቼ በሰላም ኑሮዬን እየመራው ሳለ አንድ ቀን ፖሊሶች መጥተው ያዙኝና ወደ ሻሸመኔ ወሰዱኝ። ሻሸመኔ ስር ቤት ስቃይን አታዩኝ። የሻሸመኔ ልጆች ጥሩ ስራ አሰሩም። ይህን ስል ብዙዎቹን አይደለም፣ ቁጥራቸው ከፍ ቢልም አንዳንዶቹ ችግር ውስጥ ከተውኛል። ስለኔ ደርግ ምንም አያውቅም ነበር። የሻሸመኔ ልጆች ናቸው ጠቆመው ያሳሰሩኝ። በእነሱ የተነሳ ብዙ ስቃይ አይቻለሁ። አንድ ቀን ጥላሁን የተባለ የሻሸመኔ ልጅ እዚያው በታሰርንበት ወደ እኔ መጣ። እኛ እኮ በአንተ የተነሳ ግርፋትና ስቃይ እየደረሰብን ነው፣ ገንዘቡ የት እንዳለ ጠቁመ ለምን እኛን ነጻ አታወጣንም ብሎ በቁጣ ተናገረኝ። በጣም ነው ያዘንኩበት። ነገሩ በዚህ ብቻ አያበቃም። ኦፕሬሽኑ ላይ የነበሩትን ጠቁመህ ያዝያዝክ አንተ ነህ በሚል ወንጅለውኛል። ስለ ሀፓ በደንብ የሚያውቁ አልመሰለኝም። ኦፕሬሽኑ ላይ የተሳተፉትን ሰዎች የመደብነው እኔና ኢዲዩ የተባልነው ነን። የተመደቡትን አንዳቸውንም በስም ስለማላቅ እንዴት ልጠቁምባቸው እችላለሁ? ለእኔ የተሰጠኝ የኮድ ስማቸው ነው። እከሌ የተባለው ልጅ ይህን ብቃት አለው ተብሎ በዝርዝር ተሰጠኝ። የእያንዳንዱን ብቃት አየውና አስፈላጊ በተባለ ቦታ መደቡ። ሁሉንም በትክክለኛ ስማቸው አላቃቸውም፣ በኮድ ስም የማውቃቸውንም በመልክ አላየኋቸውም። ታዲያ እንዴት አድርጌ ነው ሳላውቅ የምጠቁመው? እስር ቤት እያለሁ በጣም አግለውኝ ነበር ይላል። ሞት ተፈርዶበት ከተመለሰ በኋላ ሕይወት ዝብርቅርቁ ወጣበታለች፣ ግን ራሱን እየመለሰ ነው። ወደ ፍርድ ውሳኔ ከመሄዱ በፊት ስለሚያደርገው የግማሽ ፍጻሜ ጨዋታ እያሰላሰለ ነበር። ሞት ከተፈረደበት በኋላ ውድድሩን የሚያዘጋጀው ኮሚቴ በጀማሉ ቦታ ሌላ ዳኛ መተካት ነበረበት። ጀማሉን ሄደው አነጋገሩት። በፍርድ ቤቱ ውሳኔ በጣም አዝነናል አሉት። እኔም አዝኛለሁ። ሁላችንም ሞት አይቀርልንም። በእርግጥ የተፈጥሮ ጉዳይ ነው። እኛም እንደሱ ነው የምናስበው። የሰሞኑ ጨዋታ እንዴት ነው? ዋናው ልናነጋግር የመጣ ነው ስለዚህ ጉዳይ ነው። ምንድን ነው? ዳኛ ቀይረናል። ለምን? አንተ እኔ ምን? አንተ ሞት ስለተፈረደብህ። ታዲያ መቼ ሞትኩኝ? ውሳኔውን ማለታችን እኮ ነው። የኔ ነገር የሚያበቃው ስገደል ነው። እና ታጫውታለህ? አዎ። እርግጠኛ ነህ? ምን ችግር አለው ባጫውት? ሞት የተፈረደበት ሰው ኳስ ማጫወቱ እንግዳ ነው። ለእኔ እንዲያውም ማጫወቱ ጥሩ ተስፋ ነው። አንተ ግን እርግጠኛ ሞት ነው የተፈረደብህ? የፍርድ ቤቱ ውሳኔ እንደዚያ ነው የሚለው። ሰዎቹ በጀማሉ ውሳኔ ግራ ተጋብተዋል። እነሱ ሌላ ዳኛ መተካታቸውን ሊነግሩት ነው የመጡት። እሱ ግን ማጫወት እንደሚፈልግ ነው የነገራቸው። ጨዋታውን የሚቀሙት ከሆነ ከፍርድ ቤቱ የባሰ ውሳኔ እንደሚሰጡበት ነገራቸው። ኮሚቴው በራሱ ግራ ተጋባ። ሞት የተፈረደበት ሰው ማጫወት ይችላል አይችልም በሚለው ጉዳይ ላይ ተነጋገሩ። ጉዳዩ እስረኞችን ያከራክር ጀመር። በመጨረሻ ግን ማጫወት እንደሚችል ተነገረው። ወሬው ግቢው ውስጥ ተነዛ። ዳኛ ለነፍሱ ነበር የሚኖረው፣ ይሄኛው ነፍስ የሌለው ዳኛ ነው ተባለ። እንዴት እንደሚያጫውት ሁሉም ለማየት ጓጉተዋል። ከጨዋታው ትኩረት ይልቅ የተመልካቹ መነጋገሪያ የሆነው ዳኝነቱ ነበር። ጀማሉ ነገሩን እንዲህ ያስታውሳል። ገና ትጥቄን ቀይሬ ስመጣ በጭብጨባ ተቀበሉኝ። በእንዲህ አይነት ሁኔታ እኔን ማበረታታቸው በጣም ነው ያስደሰተኝ። እኔ በአሁኑ ሰዓት ሞራል ነው የምፈልገው። ሞቴ እንደሆን አይቀርም፣ ግን ለአንድም ሰዓት ቢሆን ራሴን ነጻ አድርጌ ማዝናናት አለብኝ። ከፍርድ ቤቱ ውሳኔ በኋላ እንቅልፍ አይወስደኝም ነበር። ከተኛው ደግሞ ራሴን አላውቅም። አንድ ዕለት በቀን ተኝቼ ከባድ እንቅልፍ ይዞኝ ሄደ። በህልሜ ወታደሮች ግቢ ውስጥ ገብተው ይዘውኝ ሄዱ። ለአንድ ክፍል አስገቡኝና ሁለት ነገሮችን አስመረጡኝ። በጥይት ነው ወይስ በኤሌክትሪክ የምትሞተው ብለው ጠየቁኝ። መምረጥ አልቻልኩም። በጣም ተጣልና ለኤሌክትሪክ ወጣ። ወንበሩ ላይ ተቀመጥኩኝ። በጣም ተጨናነቅኩ። ነገር ግን መብራት ስላልነበረ የመግደያው ኤሌክትሪክ አልሰራም። መብራት ሲመጣ ገዳዮቹ ወደ ውጭ ወጡ። እኔም በመስኮት አመለጥኩ። ነገር ግን ሰውጣ አገኙኝና በክላሽ ተኩሰው ገደሉኝ። ፍርዱ መፈጸሙን አወቅኩ። እንቅስቴ ስነቃ የተኛውበት ቦታ ማንም አልነበረም። ለጥቂት ደቂቃ ያለመሞቴን ለማረጋገጥ አልቻልኩም። ምክንያቱም የሞት ፍርደኛ ስለሆን መገደሌም የማይቀር ስለሆነ በህልሜ ያየሁትን መኖሬን እስከማረጋገጥ ለተወሰነ ጊዜም ቢሆን እውነት መሰለኝ። የዛሬው ሞቴ ህልም መሆኑን አረጋግጬ ከተኛውበት ተነስቼ ከሰዎች ጋር ለመቀላቀል ወጣሁ። ግቢው ውስጥ ለየት ያሉ ወታደሮች ስለተበረከቱ በህልሜ ያየሁት እውነት ይሆን እንዴ ብዬ አሰብኩ። እነዚህም ወታደሮች እኔን ሊወስዱ ነው የመጡት ብዬ ጠረጠርኩ። የርዕሰ ብሔሩ ውሳኔ ለእኔ አይነገረኝም። የፈረሙበት ባልታሰበ ሰዓት ለአስፈጻሚዎች ብቻ ይሰጥና እኔን ወስደው መግደል ነው። ከዚህ በፊት ሞት የተፈረደባቸው ሰዎች ርዕሰ ብሔሩ ሲያጸድቁ ሳይነገራቸው እንደተገደሉ ሰምቻለሁ። ቤተሰቦቼን ተሰናብቻለሁ። ወደ ከርቸሌ ሊጠይቁኝ ሲመጡ የሚጠብቁት ትናንት ተገደለ እኮ የሚለውን መልስ ነበር። ሲያገኙኝ የሚያናግሩኝ በስስት ነበር። እየቀኑ ሞቴን ነው የምጠብቀው። ምንም ቢሆን ምን ያ ውሳኔ እስከሚመጣ ድረስ ለደቂቃም ቢሆን ራሴን ነጻ አድርጌ መዝናናት አለብኝ። የፍጻሜ ግማሹን ግጥሚያ ለመምራት የሁለቱም ቡድኖች ተጫዋቾች ለመፈተሽ ሲሄድ አንዳንድ ተጫዋቾች በስተቀር ሌሎች ጥሩ ሞራል እየሰጡኝ ነበር ይላል ጀማሉ። ግጥሚያው ኃይለኛ ነው። የዚያን ያህል ከአሯሯጡ ጀምሮ የዳኛው ውሳኔ አሰጣጥም በሁሉም ሰው እይታ ውስጥ ገብቷል። ሁለቱም ቡድኖች 0-0 ናቸው። ከረፍት በፊት አንድ ተጫዋች በቀይ ወጣ። ልጁ ቀያየው በመራገጡ ነው። ጨዋታው ወደ መጨረሻው አካባቢ ተቃረበ። ፍጹም ቅጣት ምት ውስጥ አጥቂው ተጠለፈ። አከራካሪ ቢሆንም ጀማሉ ሪጎሬውን ሰጠ። ውሳኔውን በመቃወም የቡድኑ ደጋፊዎች ጀማሉን ይሰድቡት ጀመር። ተጫዋቾችም ከበቡት፣ ልብሱን ይጎትታሉ። ጠልፈሃል የተባለውም ልጅ ጀማሉን አነቀው። በጣም ተናዷል። ይሄ ሪጎሪ ያሰጣል አለው። አዎ አልነካሁትም እኮ። ጠልፈህ ጥለኸዋል። በላባችን እየቀለድክ እኮ ነው። ውሳኔ ትክክል ነው። መጥፎ ዳኛ ነህ። እኔ? አዎ ለአንተ እንዲያውም ቅጣቱ ያንሳል። የቱ? የፍርድ ቤቱ። ለምን? እንዲያውም ትንሽ ነው የቀጡህ፣ ያንሳል። ፍርድ ቤቱ ሞት ነው የወሰነበት። ሪጎሬ በመስጠት ደግሞ የተበሳጨው ተጫዋች ሞት እንደሚያንሰው ነግሮታል። ቀበሮ ለሰው ሞት አነሰው አልቻሉ። ይህን አባባል ቀበሮዋ ከዚህ ልጅ ሰምታለች፣ አለበለዚያም ልጁ አባባሉን ከቀበሮዋ ነው የወሰደው። ሪጎሬውን ለማስመጣት ረጅም ጊዜ ወሰደ። ጭቅጭቁና ክርክሩ የዋዛ አይደለም። እነዚህ እስረኞች አንድ ግቢ ውስጥ መገኘታቸው ከውጤት በኋላ የሚበጣው መበሻሸቅ ናዳ የሚያዞር ነው። አሸናፊ ቡድን ተጫዋቾች ምላሳቸው ረጅም ነው። እንደምንም ብሎ ከብሽቀት ለመትረፍ ያለው ብቸኛ እድል ላለመሸነፍ መሞከር ነው። አሁንም ሪጎሬውን በመምታትና ባለማስመታት ጭቅጭቁ አይሏል። ተበዳይ ነኝ ባይ ስድባቸውን አልቀነሱም። ለብዙ ክርክርና መገፈታተር በኋላ የማይቀረው ሪጎሬ ሊመታ ሆነ። ኳሱ መምቻው ላይ ተቀመጠ። ጨዋታው መገባደጃው ላይ ነው። ሞት የተፈረደበት ሰው እንዴት እንደሚገደል በዚህ ሁለት ቀን ጀማሉ መረጃ ያሰባስብ ነበር። ከአትክልቱ ጀርባ ባለው ወንዝ ስልሳዎቹ የንጉሱ ሚኒስትሮች እንደተገደሉ መረጃ አለው። እዚህ ቦታ ብቻ ሳይሆን ከግቢው አውጥተው እንደሚገሉ ሰምቷል። አንዳንድ ጊዜ እዚህ ግቢ ውስጥ ሞት የተፈረደባቸው እንጨት ላይ ይሰቀላሉ። መስቀያው የግቡ እንጨት ነው። አንድ ተጫዋች ጠጋለና ለነሱ ያልተገባ ሪጎሬ ስለሰጠህ ከሞት የምትተፍ መሰለህ? ወራዳን ነገ እዚህ ግብ እንጨት ላይ ስትንጠረጠር እኛም ደስ ብሎ እናጨበጭባለን አለው። ልጁን በጭቅጭቁ ጊዜ ከኋላው እየተከተለ ነበር የሚሰድበው። ጀማሉ ዞር ብሎ አየው። ወጣቱ ግቢ ውስጥ እቃ የሚነግድና እቆብ የሚሰበስብ ነው። ሞት ከተፈረደበት ጊዜ አንስቶ ወደ ክፍሉ እየመጣ ያጽናናው የነበረ ሰው ነው። ከጨዋታ በፊት ሁሉንም ውሳኔህን በጸጋ እንቀበላለን፣ አንተ ብቻ በምትችለው መንገድ አጫውት ብሎት ነበር። አሁን ግን እየተከተለው በስድብ እየነጨው ነው። ኳሱ ሪጎሬው ማምቻ ላይ ተቀምጦ ጀማሉ በረኛው በትክክል መስመሩን ጠብቆ መቆሙን ለማረጋገጥ እያየ ነው። በረኛውን አተኩሮ ተመለከተው። በትክክል ጎሉ መስመር ላይ ነው የቆመው። ከጥቂት ቀን በኋላ ነገም ሊሆን ይችላል ጀማሉ እዚህ ግቢ እንጨት ላይ ይንጠለጠላል። ከበረኛው አቋቋም ከፍ ብሎ አንገቱ ላይ ገመድ ይገባል። በረኛው መሬቱን ረግጦ ሲቆም እሱ ደግሞ እግሩ አየር ላይ ይወዛወዛል። ቀደም ልጁ እንዳለው ሌሎች ቢያዝኑም እነርሱ ሊያጨበጭቡ ይችሉ ይሆናል። ባያጨበጭቡም የታባቱ የእጁን አገኘ ሊሉ ይችላሉ። አሁን ሪጎሬ የተሰጠበት ቦታ ግብ ቢያስተናግድም ነገ ሞት ይዞ ይመጣል። ይሄ ግብ ከተቆጠረ አሸናፊው ይፈነድቃል። ነገ ደግሞ ሪጎሬ የሰጣቸው ዳኛ እዚህ ግብ ላይ ሲንጠለጠል በሐዘን ልባቸው ሊሰበር ይችላል። ሪጎሬው ሲሰጥ ተጫዋቾቹ እንደከበቡት የነሱ ደጋፊዎች ዳኛውን በለው ቀጥቅጠው ይሉ ነበር። ሞት ስለተፈረደበት ሰሞኑን አዝነውለት ነበር። አሁን ሪጎሬ በመስጠቱ እየሰደቡት ፍርዱ ላንተ ያንስሃል እያሉት ነው። ከሪጎሬ ሞት የተሻለ እንደሆነ እየነገሩት ነው። ጨዋታ በዚህ ግብ ተጠናቆ አሸናፊው ወደ ቀጣዩ ዙር አለፈ። አሸናፊው ቡድን ዳኛውን ምክንያት አድርገው እያወገዙ ወጡ። ከሜዳ ከወጣ በኋላ በጀማሉ ላይ ወከባው እንደቀጠለ ነው። ጓደኞቹና የሚቀርቡት ሰዎች ያሉት ተሸናፊው ቡድን ውስጥ ነው። እነሱም አኮረፉት። ጀማሉ ከጨዋታው በኋላ ደረጀ ከተባለ ጓደኛው ጋር እያወራ ነው። ውይይታቸው ጨዋታው ላይ ነው ያተኮረው። ጀማሉ እንዴት ነው ጨዋታው አለው። ደረጀ ጥሩ ነው አለ። ብዙ ስህተት አለው? እግር ኳስ እኮ ከነ ስህተቱ ነው የሚጣፍጠው አለ ደረጀ። ሪጎሬውን እንዴት ተመለከትከው? አንተስ እንዴት አየኸው? ተሳስቻለሁ ትላለህ እንዴ? እኔ ውሳኔ ትክክል ነው። ፍርድ ቤቱም እኮ እንደዚህ ነው የወሰነው። ምን ማለት ነው? የሞቱን ውሳኔ መቃወም የለብህም። ጀማሉ በደረጀ አባባል ቅር ቢለውም መቀበል ነበረበት። ጀማሉ ነገሩን እንዲህ ያስታውሳል። ደረጀ አንዳንዴ ፊት ለፊት ነው የሚናገረው። ብዙ ጊዜ የሰውን ስሜት አይጠብቅም። ሪጎሬውን ስሰጥ የቡድኑ ደጋፊዎች ውሳኔን ተቃውመዋል። እኔም ፍርድ ቤት ሞት ሲወስንብኝ ከእኔ ወገን ያሉት ፍርዱን ተቃውመዋል። እኔ ይግባኝ ጠይቄ ላገኝ ይችላለሁ። ሪጎሬው ደግሞ ይግባኝ የለውም። መስመር ዳኛውን ጠይቅልኝ ሲሉኝ እኔ በቅርብ ስላለው ውሳኔው የኔ እንደሆነ ነገርኳቸው። ይህ ጉዳይ እኔን በጣም አስገርሞኛል። ዳኝነት ምንድን ነው ብዬ ከጓደኞቼ ጋር መከራከር ጀመሩ። ልጆቹ እኔ በሰጠው ሪጎሬ ተሸነፉ። ጨዋታው ሲያልቅ ገደልከን አሉኝ። እኔም በፍርድ ቤቱ ዳኛ ተገድዬ ነው የወጣሁት። በንጋታው ቅጣቱ ያንስሃል ያለኝ ልጅ መጣና ላናግርህ እፈልጋለሁ አለኝ። ለምን አልኩት። በትላንቱ ጉዳይ። በሪጎሬው አይደለም እኔ በተናገርኩት። ሞት ያንስሃል ያልከኝን ነው? እንደዚያ በማለቴ በጣም ነው የማዝነው። ስለዚህ ይቅርታ አድርግልኝ። ይቅርታ አላደርግልህም። ለምን? እንደገና እንድትናገረኝ ይፈልጋለሁ። ምን ብዬ? ከዚያ የባሰ ነገር ስደበኝ። ለምን? የሚያዝንልኝ ሰው አልፈልግም። ልጁ በጣም ግራ ተጋባ። ነገሩ በጣም ፈጽቶታል። ጓደኞቹን ቢልክብኝም ይቅርታውን አልተቀበልኩትም። ለኔ ምንም ሳያዝን የሚናገረኝና ቢችል የሚያንቋሽሸኝ ሰው ነበር የምፈልገው። እንዲህ ሲወቅሱኝ ሙሉ ሰው መሆኔንና መኖሬን አረጋግጣለሁ። እነሱ እኔን ሲያዩ በማዘን ከሁሉም ነገር እያገለሉኝ ነው። ብዙዎቹ ብናገረው ይከፋዋል ይላሉ። ይሄ ልጅ ሪጎሬውን ስሰጥ እንደ ሙሉ ሰው አድርጎኝ የሚሰማውን ነገር ነው የተናገረኝ። ይቅርታ ካደረግኩለት ያን ስሜቱን ያጠፋዋል። ደጋፊዎቹንም አልወቀስኳቸውም። በዚያን ቀን የነበረውን ተቃውሞ ስመለከት በፍጹም ሞት የተፈረደብኝ አልመሰለኝም ነበር ይላል ጀማሉ። ግቢ ውስጥ የጀማሉን ባህሪ እያወቁ ስለመጡና ምን እንደሚፈልግ ስለተረዱ ምንም እንዳልተፈረደበት ሆነው ከሱ ጋር አብረው ቆዩ። ትላንት አንድ ሰው መጥቶ እንዲያመልጥ መክሮታል። ላስብበት ብሎ መልስ ቢሰጠውም መቁረጥ አቃተው። ነገር ግን የማምለጡን ነገር አዲስ እቅድ ተነደፈ። ጀማሉ በዝርፊያ ነው በዋነኛነት የተከሰሰው። በፖለቲካ በኩል ያለው ነገር ከጥቂቱ በስተቀር ብዙውን ነገር አላገኙበትም። ነገሩን ከደረሱበት ወደ መስቀያ ቦታ ሊሄድ ይችላል። ግቢ ውስጥ በኢሕአፓነት የሚጠረጠሩ ፖሊሶች አሉ። በእነሱ በኩል ስትራቴጂ ተነደፈ። የፖሊስ ልብስ ለብሶ ራሱን ቀይሮ ከግቢው ወጥቶ እንዲያመልጥ ነው የታቀደው። ልብሱ ተዘጋጅቶ ግቢው ውስጥ ጀማሉ መኝታ ስር ነው የተቀመጠው። ጀማሉ እንዲህ ይላል። ይሄ ነገር ተግባራዊ የሚሆነው በደንብ ተጠንቶ ከሁለት ሳምንት በኋላ ነው። ነገር ግን ሁለት ስፖርተኞች በኢሕአፓነት ተጠርጥረው እስር ቤት ነበሩ። እነዚህ ልጆች ስኳድ የነበሩና በጣም የሚፈለጉ ናቸው። ነገር ግን ብዙ አይታወቁም ነበር። እነዚህ ስፖርተኞች አንድ ቀን የፖሊስ ልብስ ለበሱና አመለጡ። የወጡት እሁድ ዕለት ነው። በዚያን ጊዜ በጣም ጠያቂ ይበዛል። የምግብ ሳህን ይዘው ለቤተሰብ አቀብለው በተፈጠረው ግርግር ከግቢው ወጡ። የኔም ዘዴ ተበላ። ግን አንድ እድል ነበረኝ። ሆኖም እሱን ለመጠቀም መድፈር አቃተኝ። በዚሁ የፖሊስ ልብስ ከግቢው እንድወጣ እዚያ ውስጥ የነበረ አንድ የወህኒ ቤቱ አባል መልእክት አስተላልፎልኝ ነበር። እሱ በሚጠብቅበት በኩል ልብሱን እንደለበስኩ እንድወጣ ነው የታቀደው። ይህን ከማድረጌ በፊት ያ የፖሊስ አባል ኢሕአፓ ነው በሚል ተጠቁሞበት ተያዘ። እኔም ልብሱን ከአካባቢዬ አራቅኩት ይላል ጀማሉ። የፍርድ ቤቱ ዳኛ በጀማሉና ጓደኞቹ ላይ ውሳኔ ከተሰጠ በኋላ እርስ በርስ ክርክር ተጀመረ። ይግባኝ እንበል አንበል በማለት ለሁለት ተከፈሉ። ውሳኔውን ሲያዳምጡ የነበሩት የእነሱ ደጋፊዎች ፍርዱ ጥሩ ነው፣ ዝም ብላችሁ ተቀበሉ አሏቸው። አንዳንዱ ከውጭው እዚህ ውስጥ ይሻላችኋል፣ ከተማ ውስጥ መንገድ ላይ ወጣት እየተገደለ በመሆኑ እዚሁ ብትሸሸጉ ተመራጭ ነው ብሎ መከራቸው። በነገሩ ሳይወስኑ ዝም አሉ። በዚያን ዕለት ጀማሉ የሞት ውሳኔውን ሰምቶ ስለፈዘዘ ለጊዜው ምንም አላለም። የመስፍን እናት ይግባኝ መጠየቅ አለባችሁ በሚል ከሌሎች ወላጆች ጋር መከሩና ወረቀት አጽፈው ለእስረኞቹ ተላከ። ክርክራቸው መቋጫ ባይኖረውም ተስማሙና ይግባኝ ለመጠየቅ አመለከቱ። ሁሉም እስረኞች የፍርድ ቤቱ ፕሬዝዳንት ጋር ቀረቡ። ፕሬዚደንቱ የፍርድ ውሳኔውን አየው። ጀማሉ ማን ነው? አለ። እኔ ነኝ። ሰው ገለሃል እንዴ? አልገደልኩም። እርግጠኛ ነህ? አዎ እርግጠኛ ነኝ። ታዲያ ለምን ሞት ፈረዱብህ? አላውቅም። ፕሬዚደንቱ ራሱን ነቀነቀ። ወደ ሌሎቹ ተመለከተና ጥያቄያችሁን አይተናል፣ ተረድተናል። የዳኞች ጉባኤ የጠየቃችሁትን ይግባኝ አይቶ መልስ ይሰጣል በሚል አሰናበታቸው። በሌላ ቀን ተጠሩና ይግባኙ ተቀባይነት አግኝቷል፣ ሰባተኛ ችሎት ተመድባቸዋል ተብሎ ተነገራቸው። ወደ ከርቸሌ ተመለሱ። ያንዳንዱን ችሎት በሚገባ ጠንቅቆ የሚያውቅ ሰው አገኛቸው። ምን ተባላችሁ አላቸው። ይግባኙን ፈቀዱልን። እንኳን ደስ አላችሁ፣ እናመሰግናለን። ለመሆኑ የት ነው የመደቧችሁ? ሰባተኛ ችሎት? ሰባተኛ? አዎ። ምን ነው? አለቀላችሁ። እንዴት? ሆን ብለው ሊጨምሩባችሁ ነው። ለምን? ለምሳሌ አንተ ፍርድ ስንት ዓመት ነው? መስፈን 9 ዓመት። 18 ያደርጉልሃል። እንዴት ሆኖ? ሰባተኛ ችሎት ይጨምራል እንጂ አይቀንስም። ነመስፍን ተርበተበቱ። ምን ነው ባልጠየቅን አሉ። እርስ በርስ ተጨቃጨቁ። ስለ ችሎቱ አጣሩ። እንደተባለውም በሰባተኛ ችሎት ጥሩ ፍርድ የሚባለው የነበረበትን በማርጋት ነው። ለጀማሉ ምንም አይደለም። ቢጨምርም ከሞት ወዴት ከፍ ይላል? ጀማሉ መስፍንን እያነጋገረው ነው። ምን ይሻላል አለው። አንዴ ገብተንበታል። አሁን ምን ለማድረግ ፈለግ? ምን ማለት ነው? እዚህ ብዙ ዓመት መቆየት አይቀርም እና ለምን አትማርም? ይሻላል ብለህ ነው? አዎ። አንተስ? እኔማ መማር ምን ያደርግልኛል? ሟች ነኝ። እናንተ ግን ተማሩ። መስፍን ለነገሩ ትኩረት ሰጠው። እዚህ እስካለ ድረስ ትምህርት ቢማር እውቀት ይገበያል፣ ጊዜም ይገፋለታል። ይግባኝ ጠይቀው ቢመላለሱም ምንም ጠብ የሚል ነገር የለም። በቀጠሮ ብቻ ጊዜው ገፋ። አንድ ጥርጣሬ አላቸው። የፍርድ ውሳኔው የተሰጠ ቀን አቃቤ ሕጉ ከጀማሉ በስተቀር የሌሎቹ ቅጣት አንሷል በሚል እየተከራከረ ነበር። አሁን ሰባተኛ ችሎት የመደቧቸው ቅጣቱን ከፍ ሊያደርጉ እንደሆነ ተረተሩ። ምናልባት እንደ ጀማሉ ሞት ሊፈርዱባቸውስ? ነገሩ በጣም አሳሰባቸው። ይግባኝ መጠየቃቸው ትልቅ ስህተት እንደሆነ አመኑ። ደርግ እንደሆነ ሳይፈርድባቸውም ሊገላቸው እንደሚችል ያውቃሉ። እነሱ ጓደኞች በየመንገዱ ተገለው ተጥለው የለ? የፍርድ ውሳኔ የተሰጠ ቀን እዚያ የነበሩት ወዳጆቻቸው ውሳኔው ጥሩ ነው፣ ይግባኝ አትጠይቁ ብለው ነበር። እነሱ ግን ተገፋፍተው ገቡበትና አደገኛው ችሎት ላይ ተመደቡ። ሞት ከተፈረደበት በኋላ ውሳኔው የጸና እንደሆነ ስላወቀ ግቢው ውስጥ በሌላም ጉዳይ ተፈልጎ ስሙ ሲጠራ ፍርዱን ለማስፈጸም የሚፈልጉት ይመስለው ስለነበር ሁሌም ስጋት ላይ ነው። ጀማሉ ሞትን በእጁ ይዞ የሚሄድ ሰው ነው። የሆነ ቀን ሊነጥቁት ይችላሉ። አንድ ጊዜ የሆነ ነገር ተፈጠረ። ጀማሉ እንዲህ ይላል። ሞት የተፈረደብኝ ሰኔ 26 ቀን ማክሰኞ ነበር። ሐምሌ 24 ቀን 4 ሰዓት ላይ ትፈለጋለህ ተባል። የዚያን ዕለት ግጥሚያ ስለሚደረግ ለመዳኘት በዝግጅት ላይ ነበር። ተጠርቼ ወደ ሄድኩበት ክፍል መግባት ነበረብኝ። ነገር ግን በሩ ፊት ለፊት አንድ ሽፍን ኮምቢ ቮልስዋገን ቆማለች። መኪናው ውስጥ ወታደሮች ወጡና መሳሪያ ደግነው ግባ አሉኝ። ምንም ያናገሩኝ ነገር የለም። መኪናዋ ከግቢ ወጣች። በሜክሲኮ አደረግንና ወደ ካዛንቺስ ሄድን። እዚያ ስንደርስ አይኔን በጨርቅ ሸፈኑት። ጥቂት ቆየና ወደ ሌላ መኪና ሊቀየሩኝ ሲሉ በሬዲዮ መነጋገር ጀመሩ። የሚሉት በቅርበት ይሰማኛል። ተናጋሪው ይዘነዋል አለ። የት ጋ ናችሁ? ካዛንቺስ። በየት በኩል ነው የመጣችሁት? በሜክሲኮ ነው። እኛም እኮ በዚያ በኩል ነው ያለፍነው። እንዴት አላየናችሁ? እኛም አላየናችሁም። እስክንመጣ ጠብቁን። የት? እዚያው ካዛንቺስ። ሰውየው ወርዶ ከመኪናው ጀርባ እኔ ባለሁበት በኩል ሆኖ ስለሚያወራ የሁለቱም ሬዲዮ ንግግር በግልጽ ይሰማኛል። የተባሉት ሰዎች መጡ። ጨርቁን ከአይኔ ላይ ፈተው ወደ እነሱ መኪና ሊያስገቡኝ ሲሉ አንደኛው ሰው ይህንን ለምን አመጣችሁት አለ። የተነገረን እሱ ነው። ማን የሰጣችሁ? ተጠርቶ የመጣው እሱ ነው። የሱ ስታን ይደርሷቸዋል የተነገረን ጀማሉ በሚል ነው። ሰዎቹ በኔ ጉዳይ መነሳት ጀመሩ። ነገሩን ለማጣራት ወደሚመለከተው ክፍል ደወሉ። ምን እንዳወሩ ባላውቅም ወደ ግቢው መልሱ ተብሎ እንደተነገራቸው ገመቱ። ሹፌሩ ግን ጀማሉ መገደል ያለበት ዛሬ ነው ብሎ ሰዎቹን ያሳምናቸው እየጣረ ነው። ሰዎቹ ሲያወሩ ለመጀመሪያ ጊዜ ሞትን ፈራው። እኔም ማስበው ስለ ከሰዓቱ ጨዋታ ነበር። ጓደኞቼንም ሳልሰናበት ደረጀ የተበደርኩትን 20 ብር ሳልሰጠው ምንም ባልጠበቅኩበት ሁኔታ ወስደው ሊገሉኝ ነው። ነገም ሌላ ቀን ነው ይላል ጀማሉ።
ሊነጋ ነው ደግሞ ወየው ሊነጋ ነው። ሊነጋ ነው ደግሞ ወየው ሊነጋ ነው። አትንጋ ያልኩት ማምላክ በማጸነው ተፈጥሮ ሆነና ይሁን ሊነጋ ነው። እሱም እንደነርሱ ለሰው ነፍስ ግድ የለም። ረጃጅም አጠና ቆንጨራ በያዙ ወርጠው በሚጥሉ ዘር እየመዘዙ ብሩህ ቀንን ገፈው ጨለማ በሚያለብሱ የሉሲን ሥራ ስር በሚበጣጥሱ አዎ በቀንጅቦች መጋል እንተነቃቀጥ ሊነጋ ነው ደግሞ በድቅድቅ ሳናመን። አዎ ሊነጋ ነው። አዎ ሊነጋ ነው። እወይ መከራችን። አዎ ሊነጋ ነው። ያም ባለ ገጀራ ይህም ባለ ሜንጫ ዱላም የጨበጠ መጥረቢያ መፍለጫ ገዢዎቹ እነሱ እንዳሻቸው ሰሪ ለሰው ነፍስ አዝማ አይፈሩም ፈጣሪ። የቀንና ማታ አደገኛ ጅቦች ሕፃናት አዛውንት መነኩሴ ገዳዮች ሊነጋ ነው ደግሞ አሁንም ሊመጡ ዱሩን እያሰሱ አንገትን ሊቆርጡ ሊነጋ ነው ደግሞ እውይ ሊነጋ ነው። ምን አለ ባይነጋ እንደ ተፈናቀልን ጫካ ውስጥ እንዳለን ከቆንጨራው በፊት አምላክ ሞትን ልኮ በክብር ቢወስድ እኮ ጫካ ውስጥ እንዳለን እዚያው እንደተኛን አሸልበን ብንቀር ፈጣሪ ቢረዳ። አቤቱ ፈጣሪ ጠዋትና ማታ መግደል መሸነፍ ነው ተብለን ተመክረን እነሱ ይገላሉ እኛ እንሞታለን። እሰየው ነጋልን ስቃችን በቃ አለቀ ደቀቀ ብሎ መፈንደቁን ቀረን እንዳለም ነው። በደመሩን ሂሳብ መግደል ሽንፈት ሆኖ ከተነሳንበት ካፈር ሊወስዱን ተው የሚል ጠፍቶ ለነፍስ ገላጋይ አቤቱታ ሰሚ ማህል ገብቶ ሸምጋይ በቃችሁ ብሎ ሚል የነፍስ ተሟጋጭ አዛኝ ገዢ ጠፍቶ የህዝብ ፍቅር አንጋጭ የእንስሶች ጥርቅም እባብና ድንጋይ ፓርላማውን ሞልቶት ምድረ ባሪያ ፈንጋጭ መግደል መሸነፍ ነው በሚል ጠፍረውን ሞተን እናልቅ ነው እነሱ ገለውን እዲያ መግደል መሸነፍ ነው የሚባለውማ ፍቅርን የሰጠ ህዝብ አጭሮ ሲያነሱት ልክ እንደ ቄጠም መግደል መሸነፍ ነው የሚባለውማ የሰው ቤት አፍርሰው ሲያረጉት አውድማ መግደል መሸነፍ ነው የሚባለው እኮ በጥይት ሲደቡ ህፃን አንበርክኮ አረ መግደል መሸነፍ ነው ብሎ የሚባለው ባዶ እጁን ያለን ህዝብ ጉድጓድ ሲከቱ ነው። አርባ ጉጉን ቁፍቱን ዛሬ መድገሙ ጠዋትና ማታ መግደል መሸነፍ ነው ብሎ እየመከሩን በደኑ አርባ ጉጉ አሶሳና ወተሩን ቁፍቱን ደገሙ። አረ ምን አለ ቢተው ክብር ኮረኔል ይህንን ለበጣ ሳይሞትና ሳይገልጽ ማን ነው ነፃ ይወጣ? ይህን ተረት ተረት እንኳን ይዘው ቁጥር ታውቋለች ጦጣ። እድሜ ለኮረኔል በመከሩን ምክር ባዘዙን መሠረት ሳንገል ሞትን እኛ መግደል ሆኖ ሽንፈት። አረ አረ ምን አለ ቢተው ክብር ኮረኔል ይህንን ለበጣ ሳይሞትና ሳይገል ማን ነው ነፃ ይወጣ? መግደል እኮ ሽንፈት የሚሆነው መካቻ አጣን ዜጋ ቤት ንብረቱን ዘርፎ በሳት ማቃጠል። ያኔ ባርነትን ጠልተን መሸነፍን ፈርተን ፋሽስት ጣሊያንን ወቅተን ባንገድል ኖሮ አሁን ኮረኔል ያሉበት ቤተ መንግሥት በነጮች ተወሮ ካራቢኔሬና ባንዳው አጥር ሆኖት እንገዛ ነበር ታቅፈን ሶስት አይነት ሞት። አንድ ጫማቸውን ስመን፣ ሁለት ሀገር አስረክበን፣ ሶስት በሰንሰለት ታስረን። አረ እንኳን አልተሸነ ኮሎኔሌም ቢሆን ድርሽ ባላሉ ከቤተ መንግሥቱ ባልተነገራቸው የመንግሥት እንግርቱ። ስማቸውም ቢሆን ያኔ ተቀይሮ ሰልቫቶሬ ነበር መቼ እንደ ዘንድሮ። ምን አለ ቢተውን ይህንን ለበጣ ሳይሞትና ሳይገል ማን ነው ነፃ ይወጣ? መግደል መሸነፍ ነው ብሎ እየመከሩን በደኑ አርባ ጉጉ አሶሳና ወተርን ቁፍቱን ደገሙን። እነሱ እንዲገሉ እኛ እንድንገደል ፎቅ ለመግባት ብሎ ሲጥሉን ከገደል የግብግብ አይደለም የበደልም በደል አዎ የበደልም በደል።
ጋሻይ ለኔ መመኪያ ነሽ ለልቤ መኩሪያ የሀገሬ ውበት እጅግ ደስ ያሰኛል ኢትዮጵያዊነቴ እኔን ያኮራኝ ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ደም ግባትሽ ደንቆታል ለፍጠር
ጠቅላላ ዝግጅታችን በዚሁ ይጠቃለላል። ይህንኑ ዝግጅታችንን ይገፋል ከአንድ እስከ ሶስት እንዲሁ ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።